voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የውሃ አሞላሉን ጉዳይ በተመለከተ የአሞላሉን ሁኔታ በጥናቱ የሚወሰን ቢሆንም የግድቡ አሞላል ግንባታው ምዕራፎች ጋር አብሮ ይሄዳል የሚል ስምምነት ነው ያለን። የህዳሴ ግድብ የግንባታው ምዕራፎች እና የሞሊቱ ምዕራፎች በተከታታይ ነው የሚሄዱት።
የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አቶ ጌዲዮን አስፋው የህዳሴ ግድብ የውሃ ሞሊት እንደማይቋረጥ ከገለጹበት የተቀነጨበ ነበር የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ማክሰኞ ጥር 17 ቀን 2008 ዓ ም ከፕሮግራሙ መሪ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ እኔ አዳነች ፍስሐዬና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ጋር በአካባቢያዊና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ሰለሞን አባተ ዝርዝር ዘገባውን ይዟል።
ዜናው አልደረሰልንም፣ ይቅርታ አድማጮች፣ እንደመጣ እናቀርባለን። ላለፉት 14 ዓመታት ኤርትራ ውስጥ ታስሮ የሚገኘው ጋዜጠኛ አማኑኤል አስራት የፔን ኢንተርናሽናል ተሸላሚ ሆኗል። ባለፈው ጥር 6 ሄግ ውስጥ በተካሄደ ሥነ ሥርዓት ጋዜጠኛ አማኑኤል አስራት ለመናገር መብት ከታገሉ ጋዜጠኞች አንዱ ተብሏል። የአሜሪካ ድምፅ ራዲዮ የትግርኛ ቋንቋ ስርጭት ባልደረባ ተወልደ ተስፋ ጋብር ያዘጋጀውን ትዝታ በላቸው ታቀርባለች።
ለጊዜው እኔ ነኝ የማቀርበው፣ ይቅርታ። የታገደው ዘመን የተባለው የኤርትራ ጋዜጣ ዋና አዘጋጅ የነበረው አማኑኤል አስራት እንደ አውሮፓ አቆጣጠር ከ2011 ዓ ም ጀምሮ በሀገሪቱ እስር ቤት ውስጥ ነው የሚገኘው። ሄግ ውስጥ የሚገኘው ራይተርስ አንሊሚትድ ኢንተርናሽናል የሚባለው የጋዜጠኞች ደህንነት ተሟጋች ድርጅት ፔን ኢንተርናሽናል ጋር በመተባበር የሚሠራው ዓለም አቀፍ ድርጅት ባዘጋጀው ሥነ ሥርዓት ከዓመቱ የፔን ተሸላሚዎች አንዱ ሆኗል። በፔን ኢንተርናሽናል ፍሪደም ቱ ራይት የሚባለው ፕሮግራም ዳይሬክተር አን ሃሪሰን ጋዜጠኛ አማኑኤል መስራት የዓለም አቀፉ ድርጅት ሽልማት መስጠት ይቅርታ ጋዜጠኛ አማኑኤል የዓለም አቀፉን ድርጅት ሽልማት መስጠት የወሰነበትን ምክንያት እንዲህ ሲሉ ገልጸዋል።
One of the reasons we wanted to give the award this year to Emmanuel Asrat is
ፔን ኢንተርናሽናል ለጋዜጠኛ አማኑኤል አስራት ሽልማት መስጠት የፈለገበት ምክንያት ኤርትራ ውስጥ ያለው የመጻፍና የመናገር ሁኔታ እጅግ አሳሳቢ በመሆኑ ነው። ጋዜጠኛው ከ14 ዓመት በፊት ነው የተሰወረው። ይሙት ይኑር አይታወቅም። ለነሱ ይህን ሽልማት ለመስጠት በአገሪቱ ውስጥ ምንም የመናገርን የመጻፍ መብት እንደሌለ ልናሰምርበት ነው የምንወደው።
ፍሪደም ቱ ራይት የተባለው ወይም የመጻፍ ነጻነት የተባለው በፔን ኢንተርናሽናል ፕሮግራም ዳይሬክተር አን ሃሪሰን ፔን ኤሪትሪያ ከተባለው በውጭ ከሚንቀሳቀስ የኤርትራ ጋዜጠኞች ድርጅት ጋር በመስራት ጋዜጠኛ አማኑኤል አስራት ስላለበት ሁኔታ ለማወቅ ጥረት ሲያደርጉ መቆየታቸውን ገልጸዋል። ሌሎች የዘንድሮ የፔን ኢንተርናሽናል ተሸላሚዎች የግብፅ ጋዜጠኛ ኦማር ሐዚክ፣ የቱርክ ጋዜጠኛ ደራሲና ፊልም ሰሪ ካን ዱንዳርን ያጠቃልላል።
ላለፉት 14 ዓመታት ኤርትራ ውስጥ ታስሮ የሚገኘው ጋዜጠኛ አማኑኤል አስራት የፔን ይቅርታ አድማጮች
ከፍተኛው የማዕከላዊ አፍሪካ ሪፑብሊክ ፍርድ ቤት ባለፈው ወር የተካሄደውን የምክር ቤት ምርጫ ሰርዟል። ሁለት የቀድሞ ጠቅላይ ሚኒስትሮች ግን ለፕሬዝደንትነት የማጣሪያ ምርጫ እንደሚወዳደሩ አረጋግጧል። የሀገሪቱ ህገ መንግስታዊ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር ባለፈው ታህሳስ 30 ቀን የተካሄደው የመጀመሪያ ዙር የምክር ቤት ምርጫ ብዙ ጉድለቶች እንደነበሩበት ገልጿል። አንዳንድ ተወዳዳሪዎች በጉዳዩ የተሳተፉ ይመስላል ሲሉ አክሎበታል። በምርጫው ስለታዩ ጉድለቶች የሚገልጹ ከ400 በላይ ስሞታዎች ለምርጫ ባለስልጣኖች እንደቀረቡ የፍርድ ቤቱ ፕሬዝደንት ገልጸዋል። በመጀመሪያው ምርጫ ውጤት መሰረት ዶጉል 24 ከመቶ፣ ቱዋዴራ ደግሞ 19 ከመቶ ድምፅ አግኝተዋል።
በቡሩንዳውያን መካከል የሚካሄደውን ንግግር ለማስተባበር ከደቡብ አፍሪቃ የሚቀር ማንኛውም አይነት ሀሳብ በበጎ መንፈስ እንደሚቀበል የቡሩንዲ መንግስት ገልጿል። ከደቡብ አፍሪቃ የቀረበ ኦፊሴላዊ ሀሳብ ባይኖርም ሀሳቡ ከቀረበ የሀገሪቱ መንግስት እንደሚቀበለው የውጭ ጉዳይ ሚኒስትር አሌን ኒያሚቱዌ ተናግረዋል። እንደ አውሮፓ አቆጣጠር ከ1990ዎቹ መጨረሻ እስከ 2000ዎቹ የመጀመሪያ ዓመታት በነበረው ጊዜ ቡሩንዲ ውስጥ በተካሄደው የሰላም ሂደት ደቡብ አፍሪቃ ወሳኝ ሚና እንደተጫወተች የውጭ ጉዳይ ሚኒስትሩ አስገንዝበዋል። በኡጋንዳው ፕሬዚደንት ዮዌሪ ሙሴቬኒ መሪነት በምስራቅ አፍሪቃ ሸምጋይነት ሲካሄድ የቆየው የሰላም ንግግር እስካሁን ባለው ጊዜ ውጤት አልተገኘበትም። እንደ አውሮፓ አቆጣጠር ባለፈው ጥር 6 ቀን በኡጋንዳ መዲና ካምፓላ እንዲቀጥል ታቅዶ የነበረው ንግግር አልተካሄደም። ሸምጋዮቹ ቀኑን የወሰኑት ከቡሩንዲ መንግስት ጋር ሳይመካከሩ ነው በማለት የሀገሪቱ መንግስት አልተቀበለውም።
አድማጮች፣ ቀደም ሲል ያስተዋወቅነው ዜና ዘገባ ደርሶናል። አሁን እሱን እናቀርባለን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር በአካባቢያዊና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ሰለሞን አባተ ተጨማሪ ይዟል።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሚስዮን የፕሬስና የህዝብ ዲፕሎማሲ ጽህፈት ቤት ባወጣው መግለጫ እንደጠቆመው የዩናይትድ ስቴትሱ አምባሳደር ሳማንታ ፓወር እና የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በቡሩንዲ ሁኔታ ላይ ትኩረት ሰጥተው ተነጋግረዋል። አምባሳደር ፓወር ከኢትዮጵያ የውጭ ጉዳይ ሚኒስትር ጋር በተወያዩበት ወቅት ኢትዮጵያ ባጋጠማት ድርቅና የምግብ ቀውስ ላይ በጥልቅ መስጋታቸውን ተናግረው ኢትዮጵያ ያለባትን ግዙፍ የሰብአዊ እርዳታ አቅርቦት ለማሟላት በምታደርገው ጥረት የሀገራቸው ድጋፍ እንደማይለያት በድጋሚ አረጋግጠዋል። አምባሳደር ሳማንታ ፓወር አክለውም ኦሮሚያ ውስጥ የደረሰው የተቃዋሚዎች ሞት ዩናይትድ ስቴትስን እያሳሰባት መሆኑን ለዶክተር ቴድሮስ የነገሯቸው መሆኑን የሚስዮኑ የፕሬስ መግለጫ አመልክቷል። በኦሮሞ ማህበረሰብ አባላት የፖለቲካና የኢኮኖሚ ጥያቄዎች ላይም የኢትዮጵያ መንግስት ለውይይት እንዲቀመጥ ጠይቀዋል። አምባሳደር ፓወር አክለውም በኢትዮጵያ የነጻና ወገንተኛ ያልሆነ ሲቪል ማህበረሰብን አስፈላጊነት ጠቁመዋል። አምባሳደሯ በጉብኝታቸው ወቅት ከሰባት የኢትዮጵያ ሲቪል ማህበረሰብ መሪዎች ጋር ተገናኝተው የተነጋገሩ ሲሆን ኢትዮጵያ ውስጥ ሲቪሉ ህብረተሰብ መንቀሳቀስ እንዲችልና የዜጎች ተሳትፎም እንዲሰፋ ለማድረግ ጋዜጠኞች፣ የህግ ባለሙያዎችና መንግስታዊ ያልሆኑ ድርጅቶች መሪዎች እያደረጉ ያሉትን ድፍረት የተሞላበት ያሉትን ጥረት አድንቀዋል። እነዚህ የኢትዮጵያ የሲቪል ማህበረሰብ አባላት ሀገሪቱ ውስጥ ያለውን ፈታኝ የፖለቲካ ሁኔታ ተጋፍጠው ይበልጥ ግልጽና አሳታፊ የሆነ ህብረተሰብ እንዲኖር እያሳዩ ላሉት ቁርጠኝነት ማመስገናቸውን የፕሬስ መግለጫው ጠቁሟል። አምባሳደሩ አክለውም ዩናይትድ ስቴትስ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር፣ ለልማትና ለጸጥታ የምትሰጠውን ድጋፍ እንደምትቀጥልና እነዚህ ሶስት ግቦች ተሳስረው እንዲራመዱ ለማድረግ ያላትን ጽኑ ተገዥነትም አረጋግጠዋል። የአምባሳደር ሳማንታ ፓወርን የኢትዮጵያ ቆይታ አስመልክቶ ከመንግስቱ ባለስልጣናትና ከሲቪል ማህበረሰቡ መሪዎች አስተያየቶችን ለማግኘት ጥረት እያደረግን ነን። ያገኘናቸው ማንነታቸው እንዲገለጽ ያልፈለጉ የሲቪል ማህበረሰቡ ተጠሪዎች ከአምባሳደር ፓወር ጋር መሰብሰባቸውንና መወያየታቸውን አረጋግጠው ስለ ስብሰባው ዝርዝር ከመናገር መቆጠብን መርጠዋል። ተጨማሪ ጭብጦችን ለማግኘት ጥረት እናደርጋለን። ተከታትለን ባገኘን ጊዜ ይዘንላችሁ እንመለሳለን። አምባሳደር ሳማንታ ፓወርና ዶክተር ቴድሮስ አድሃኖም ኢትዮጵያ ሶማሊያ ውስጥ ሰላም ለማስገኘትና በደቡብ ሱዳን ተቀናቃኞች መካከል መግባባት እንዲኖር ለማድረግ እያደረገች ላለችው ጥረትም አድናቆታቸውን መግለጻቸውን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ሚስዮን የፕሬስና የህዝብ ዲፕሎማሲ ጽህፈት ቤት ያወጣው ጽሑፍ ጠቁሟል።
በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ካምቦዲያ ውስጥ ከባለሥልጣኖች ጋር ተከታታይ ስብሰባ ባካሄዱበት ወቅት ዋናዎቹ የንግግር ነጥቦች በሰብአዊ መብት ላይ ያላቸው ስጋትና የጋራ ንግድ ጉዳይ እንደነበር ታውቋል። ካምቦዲያ ከዩናይትድ ስቴትስ ጋር የሚኖራትን ግንኙነት መሰረት ፍጻሜ ላይ ለማድረስ በሰብአዊ መብት በአጠቃላይ ነጻነትና በመልካም አስተዳደር ረገድ ማሻሻል የማሳየቷ ጉዳይ ወሳኝ እንደሚሆን ጆን ኬሪ አስገንዝበዋል። የውጭ ጉዳይ ሚኒስትሩ የካምቦዲያ ጠቅላይ ሚኒስትር ሃንሰንና የተቃዋሚ ፓርቲ መሪ ኬም ሶካ ከሚገኙባቸው ባለሥልጣኖች ጋር በተናጠል ተገናኝቶ ከተናገሩ በኋላ ለጋዜጠኞች በሰጡት መግለጫ ነው ይህን ያሉት። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ የህዳሴ ግድብ የውሃ ሙሊት ከግንባታው ሂደትና ምዕራፎች ጋር ይቀጥላል ሲሉ ከግብፅና ሱዳን ጋር በሚደረገው የሦስትዮሽ ውይይት የኢትዮጵያ ቴክኒክ ኮሚቴ ሰብሳቢ ጌዲዮን አስፋው አስታወቁ። ኢትዮጵያ በሁለቱ የፈረንሳይ ኩባንያዎች የሚካሄደው ጥናት እስኪጠናቀቅ ድረስ ሙሊቱን ለማዘግየት ተስማምታለች በሚል የተሰራጨው ዘገባ የተሳሳተ መሆኑንም አብራርተዋል። በኢትዮጵያ የቴክኒክ ኮሚቴ ሰብሳቢ የሆኑትን ኢንጂነር ጌዲዮን አስፋውን አዲስ አበባ ያነጋገራቸው እስክንድር ፍሬው ተከታዩን ልኳል።
በአባይ ወንዝ ላይ በሚገነባው የታላቁ የኢትዮጵያ ህዳሴ ግድብ ላይ ጥናት እንዲያደርጉ የተመረጡት ሁለት የፈረንሳይ የስራ ተቋራጮች ናቸው። የሚያደርጉት ጥናት ሁለት ሲሆን የመጀመሪያው የግድቡን አሞላልና የረጅም ጊዜ አስተዳደር ይመለከታል። የድርቅና የዝናብ ሁኔታዎችን በመተንበይ ጭምርም አሞላሉንና የውሃ ፍሰቱን ይዳስሳል። ሁለተኛው ደግሞ ሊኖሩ የሚችሉ አካባቢያዊና የማህበራዊ ኢኮኖሚ ተጽዕኖዎችን ይቃኛል። ሁለቱ ጥናቶች በ11 ወራት ውስጥ እንደሚጠናቀቁ ይጠበቃል። የሁለቱ የሥራ ተቋራጮች ጥናት ውጤት አስገዳጅነት እንደማይኖረው ከግብጽና ከሱዳን ጋር በሚካሄደው የሦስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ የሆኑት ኢንጂነር ጌዶን አስፋው ይናገራሉ።
የነዚህ ጥናቶቹን ውጤት ያው የሦስትዮሽ ኮሚቴ የጥናቱን ውጤቶች ካዩ በኋላ ለሚኒስትሮቻቸው የምክር ሐሳብ ያቀርባሉ። እንግዲህ የጥናቱ ውጤት ቀጥታ ወደ ተግባር የሚተረጎም አይደለም። ባሞላሉም ሆነ በረጅም ጊዜ የግድቡን የሥራ ማካሄድ ጉዳይ በአማካሪው የሚወሰን አይደለም። ይሄም አሁን የትርጉም ልዩነት አለን በማላችን፣ ግን ግልጽ ነው የተፈራረምነው ነገር የአማካሪው ጥናት ወሳኝ አይደለም። ወሳኝ የሚሆነው የሶስቱ የብሔራዊ ኮሚቴ የሶስትዮሽ ኮሚቴዎች ከጥናቱ ጨምቀው አውጥተው ለየሀገሮቹ የሚያቀርቡት የውሳኔ ሀሳብ ነው ወሳኝነት ያለው። አሁን ብዙ ጊዜ የአማካሪው አስገዳጅ የአማካሪው የጥናት ውጤት በየሀገሮቹ ላይ አስገዳጅ ሁኔታ እንዳለው ይነገራል። ይሄ አይደለም። ሂደት አስቀምጠናል።
አስገዳጅ እንዳልሆነም ተስማምታችኋል ሶስቱ ሀገሮች?
እንግዲህ እነሱ የሚሉት ሁልጊዜ የአማካሪውን ውጤት በሶስቱ ሀገሮች ላይ አስገዳጅነት አለው የሚል የመጀመሪያ እንደዛ የሚገባቸው እና በብዙ ሚዲያዎች የሚጠቀሰው ያ ነው። ስምምነታችን ግን ያ አይደለም እና የአማካሪውም ጥናት ከመጣ በኋላ ሶስቱ ሀገሮች የቴክኒክ ኮሚቴዎች የውሳኔ ሀሳብ ለየሀገሮቻቸው ያቀርባሉ ነው። ለሀገሮቻቸው አቅርበው ሚኒስትሮቹ ስምምነት ላይ ከደረሱ በኋላ ነው ያሞላ ተግባራዊ የሚሆነው። ምናልባትም በሚኒስትሮቹ እንኳን መግባባት ባይሆን በዓለም አቀፍ ሌሎች ዓለም አቀፍ ታዋቂ ሰዎች ተመርጠው የሚያግባባ ሀሳብ ያቀርባሉ ነው እና ሂደት አለው። የአማካሪዎቹ እንደወረደ የአማካሪዎቹ ሀሳብ ተግባራዊ ይሆናል ማለት አይደለም።
ኢንጂነር ጌዶን፣ እዚህ ላይ እንግዲህ ይሄ የአባይ ግድብ ሲጠናቀቅ የጣናን ሐይቅ ሁለት እጥፍ ወይም 74 ቢሊዮን ኪዩቢክ ሊትር ውሃ ይይዛል ተብሎ ነው የሚጠበቀው። ነገር ግን ኃይል ለማመንጨት የግድ እዛ ደረጃ ላይ እስኪደርስ አንጠብቅም የሚል በኢትዮጵያ በኩል እንዳለ ይታወቃል። ቀድሞ ኃይል ማመንጨት እንደሚጀምርም ሲገለጽ ቆይተዋል፣ ግድቡ ከመጠናቀቁም በፊት። ለዚህ ደግሞ የግድ ውሃ መግባት አለበት እና ይሄስ እንዴት ነው የሚሄደው? አሁን ከገለጿቸው ነገሮች አንጻር በተያዘለት ፕሮግራም ይሄዳል? ቀድሞ ኃይል ማመንጨት ይጀምራል ግድቡ?
አዎ፣ ቅድም እንዳልኩት ከግንባታው ሂደትና ምዕራፎች ጋር ሙሊቱም እንደዛ ነው የሚሄደው እና ለምሳሌ አሁን የተጠቀሰው ቀደም ብሎ የማምረት ጉዳይ ሁለቱ ተርባይኖች የውሃ ኃይል ማመንጫ ሞተሮች በተወሰነ የግድቡ ቁመት ወይም የተወሰነ የውሃው ሙሉ ሳይሆን ግድቡ ሙሉ ሳይሆን በፊት ኃይል ማመንጨት ይጀምራሉ። ይሄ ሁለት ተርባይኖች ብቻ ናቸው።
እዚህ ላይ እንግዲህ ጥናቱ ከ11 ወራት በኋላ ይጠናቀቃል ብሏል። ሁለት ጥናቶች በሁለት የፈረንሳይ ኩባንያዎች የሚጠኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጥናቱን በተመለከተ ሲናገሩ ከወራት በፊት ሳይንስ ያስማማናል፣ ፖለቲካው ወደ ጎን ከተተው በጥናቱ ውጤት ላይ መስማማት አንቸገርም የሚል አስተያየት ሰጥተው ነበረ። ምንድን ነው ዋስትናው እርስዎ እንደ ባለሙያ? ለምሳሌ ጥናቱ ሊያስማማ እንደሚችል ሶስቱ ነገሮች የጥናቱ ውጤት
ጥናቱ መቼም አንደኛ የተመረጡት አማካሪዎች በዚህ ስራ ረጅም ልምድ ያላቸው ናቸው። የጥናቱ ውጤት ሳይንስን ተከትሎ የሚሄድ ነው። እንግዲህ የተለያዩ መላምቶች ይኖራሉ። መቼም በእንግሊዝኛ አሳምፕሽን የምንላቸው ዋና ውይይትም የሚሆኑት እነዚህ መላምቶች ወይ አሳምፕሽን የምንላቸውና ወደ ጥናቱ ወደ ሞዴሉ የሚገቡ መረጃዎች ከያገሩ ተሰብስበው በሶስቱ ብሔራዊ ኮሚቴዎች እየተመረመሩ እና እየተረጋገጡ ነው የሚገቡት። እንግዲህ በርግጥም የሚሰራው ስራ ሳይንሳዊ ነው። በእኛ መሃል እንኳን በአገሮቹ መሃል በተለያየ ምክንያት ያለማግባባት ቢደርስ ሌሎች ዓለም አቀፍ ባለሙያዎችም በዚህ የሚገቡበትን ሁኔታ በእንትን ውስጥ ፈጥረናል። እንዴት አገሮቹ ስምምነት እንደሚደርሱ ቅድም እንዳልኩት የአማካሪው ጥናት እንደመጣ የቴክኒክ ሰዎች ያዩታል። የቴክኒክ ሰዎቹ በሚኒስትሮች ይቀርባል። የውሃ ሚኒስትሮች ያዩታል። የውሃ ሚኒስትሮች አንዳንድ ጉዳይ ላይ ስምምነት ባይደርሱ ገለልተኛ የዓለም አቀፍ ባለሙያዎች ደግሞ መጥተው ጉዳዩን አይተው በሳይንሳዊ መንገድ ወደ ስምምነት ያደርሳሉ የሚል ነው። ከዚህ አንጻር ነው ማየት ያለብን። ሂደቱንም ያስማሙናልም የምንለው በዚህ ምክንያት ነው።
ጥናቱን በሚያደርጉት የፈረንሳይ ኩባንያዎች ዝርዝር የሥራ መመሪያ ላይ ከስምምነት መደረሱን ኢንጂነር ጌደውን አስተውሰዋል። እንደ አውሮፓውያን አቆጣጠር በዚህ በጥር ወር መጨረሻ ደግሞ ኩባንያዎቹ የቴክኒክ ሐሳባቸውን ዝርዝር እንደሚያቀርቡ ገልጸዋል። ኢትዮጵያን ጨምሮ የሶስቱ ሀገራት ብሔራዊ ኮሚቴዎች ካጠኑት በኋላም በቀጣይ ስብሰባ ለፊርማ እንደሚቀርብ፣ ሥራውም እንደሚጀመር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ከኢንጂነር ጌዲዮን አስፋው ጋር የተደረገው ቃለ ምልልስ ሰፊ ነው፣ አልተቋጨም። ቀሪውን በሁለተኛው አጋማሽ እናቀርባለን።
የዕለቱን አብይ ርዕስ ነበር የሰማነው። ዜናዎች ወደሚተነተኑበት ክፍለ ጊዜ እናልፋለን። የአዲስ አበባና የፍንፍኔ ዙሪያ ዞኖች ከተሞች ማስፋፊያ እቅድ ተንተርሶ ከተቀሰቀሰውና በኦሮሚያ ክልል የተለያዩ ከተሞች የሚገኙ ትምህርት ቤቶች ተማሪዎች ሲያካሂዱ የቆዩት የተቃውሞ እንቅስቃሴ የክልሉ መንግስት እቅዱን መተውን ካስታወቀ በኋላም በአንዳንድ አካባቢዎች አሁንም መቀጠሉ እየተዘገበ ነው። ሰሞኑን በምዕራብ ወለጋ ወረዳ ጉደቱ አርጆ ከተማ በተከናወነ የሰርግ ስነ ስርዓት ላይ በጭፈራው መሃል የተቃውሞ ድምፅ ለማሰማት በማካሄዱ የተነገረለትን እንቅስቃሴ ተከትሎ ተቃውሞውን ለማስቆም የመንግስት ኃይሎች በወሰዱት የኃይል እርምጃ የአንድ ወጣት ህይወት ማለፉንና ሌሎች ሶስት ወጣቶች በጥይቱ ተመተው መቁሰላቸውን የዓይን እማኞች ለአሜሪካ ድምፅ ሬዲዮ ገልጸዋል። በጽኑ ከቆሰሉት ውስጥ አንድ አዛውንት የሚገኙባቸው መሆኑን ጨምረው ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ አንድ የአካባቢ ነዋሪ ተናግረዋል። አሉላ ከበደ ያቀርበዋል።
በጣም የሚያሳዝን ነው ነገሩ። የተጀመረው እሁድ አመሻሽ ላይ ነው። ሰርግ ነበር። በሰርጉ ላይ ወጣቶች ሰርገኞች ማለት ነው የሰርጉን ጭፈራ ይጨፍሩ ነበር። በዛው በሰርጉ ጭፈራ ላይም ደግሞ ብሶታቸውን ያሰሙ ነበር። ኦሮሞ መሬት አይሸጥም ያርሳል ያለማል እንጂ መሬት ኦሮሞ መሬት አይሸጥም የሚል ዘፈን ቀላቅለው ከምሬታቸው የተነሳ ይዘፍኑ ነበር። ይህን እንዲያቆሙ ፖሊስ ያስገድዳቸው አላቆሙ። ሊያቆሙ ፈቃደኛ አልሆኑም። ጭፈራቸውን ቀጠሉ። ከዛ በኋላ ተኩስ ተከፈተባቸው።
ተኩስ የሚከፈተው ሰርጉ ያለበት ቦታ መጥተው ነው ፖሊሶች ወይስ ወጣቶቹ ወደ ሌላ ቦታ ተንቀሳቀሱ?
ወደ የትም አልተንቀሳቀሱም። መንገድ ላይ ነበሩ። አስፋልት ላይ ይጨፍሩ ነበር። በዛው ላይ ነው እንዲያቆሙ ሲያስገድዷቸው ጊዜ አናቆምም ብለው ጭፈራውን ሲቀጥሉ ጊዜ ተኩስ ጀመሩ።
ምንድን ነው የተከሰተው? በቀጥታ ወደ ሰዎች ነው የተኮሰው? ወደ ሰማይ ነው የተኮሱት ለመበተን? ምን ተፈጠረ? እስኪ ይንገሩን።
መጀመሪያ ወደ ሰማይ እየተኮሱ ነበር። ከዛ ወጣቶቹ ጭፈራቸውን ሲቀጥሉ ጊዜ ወደ ወጣቶቹ አነጣጥለው እግር እግራቸውን፣ ሌላውን ሆዱ ላይ እየተኮሱ ይመቱ ጀመር። ከዛም በኋላ ወጣቶቹ ሊያቆሙ አልቻሉም። ሌላም ኃይል ጠየቁ። ከአቅማችን በላይ ነው ብለው ወደ ነቀምት ደወሉና ነቀምት 42 ኪሎ ሜትር ብቻ ስለምርቅ ወዲያው ደረሰላቸውና ቀጠሉ ተኩስ፣ ሁሉም ቀጠሉ። ከዛም ወጣቶቹ ተበትነው ወደ የቤታቸው ገቡ። ወደ የቤታቸውም ሲገቡ ቤት ለቤት እያደኑ ወጣቶችን ማደንና መያዝ ጀመሩ። በዛው ምሽት 7 ልጆች ቆስለው በከተማ ወደሚገኘው ጤና ጣቢያ ተወስደው ነበር። እዛ ጤና ጣቢያም በጊዜ ሊያክማቸው የቻለ ሰው አልተገኘም ነበር እና ወደ ነቀምት ሆስፒታል በዛው ምሽት መጥቶ የሚወስዳቸው አልነበረም እና እስከ ነጋታው ድረስ ከሰኞ ጠዋት ድረስ ልጆቹ እንደዛው እየተሰቃዩ እዛ አደሩና ሰኞ ነቀምት ሆስፒታል ከደረሰ በኋላ ዘሪሁን የሚባል አንድ ወጣት እዛው ሞተ። ነቀምት ሆስፒታል እያለ ሞተ። እሱ ሬሳው ዛሬ ወደ አርጆ ጉደቱ ከተማ ባል ነው ተመልሶ ወደ ቀትር አካባቢ ተቀበረ። ሌሎች አሁን ስማቸውን በትክክል አልያዝኩም፣ ግን የቀሩቱ እዛው ነቀምት ሆስፒታል ያሉ አሉ። በተጨማሪም ደግሞ ትናንት ማታ አንድ በጣም የሚያሳዝን አቶ ተስፋዬ ቡልቻ ይባላሉ። የ75 ዓመት እድሜ ሰው ናቸው። በጣም ሽማግሌ ናቸው። 2 ወጣት ልጆች አላቸው። ወጣቶቹም አንዱ ጅሬኛ ተስፋ ይባላል፣ ሁለተኛው ጠካልኝ ተስፋ ይባላል። እና እኚህን ሽማግሌ ከ2 ወጣት ልጆቻቸው ጋር ከቤት ውስጥ ያለ ሰዓት ሄዱና እንዲወጡ ሲጠይቁ አንወጣም ብለው ቤታቸውን ዘግተው ተኝተው ባሉበት ቤታቸውን ሰብረው ገብተው ጎትተው አወጧቸውና ደበደባቸው። አጥንታቸው እስከምሰበር እግራቸውና እጃቸው እስከምሰበር ሁሉ ድብደባ ደርሶባቸው አሁን ነቀምት ሆስፒታል በሕክምና ላይ ይገኛሉ።
መቼ ነው ይህ የሆነው? ምክንያቱ ምንድን ነው? ያን እርምጃ እንዲወስዱ ያደረጋቸው እነኚህ የመንግስት ኃይሎች
በዚያው ምክንያት ነው። አንድ ፖሊስ አለ፣ የከተማው ፖሊስ አዛዥ ለሚ የሚባል ፖሊስ አለ። እሱ ሰርጉ ላይ ጭፈራ ላይ የነበሩትን ወጣቶች ቤት ለቤት እየሄደ እየጠቆመ ከዚህ ቤት ነው የኛው ልጅ ነው ያኛው ልጅ ነው ብሎ እየጠቆመ በምሽትም ወታደሮቹን ይዞ ቤት ለቤት እየዞረ ያስይዛቸው ነበር። ስለዚህ በዛ ምሽት ሊይዟቸው ሲሄዱ ሰዎቹ በዚህ ሰዓት ከቤታችን አንወጣም፣ ነገ ልጠይቁን ትችላላችሁ በህግ ብለው በህግ አምላክ ብለው እየዳኙ ውስጥ በራቸውን ሰብረው ገብተው ነው እንደዚህ ያደረጓቸው።
ሰልፉ ላይ ከቆሰሉት ወጣቶች አንዱ ዘሪሁን ጅሬኛ የተባለው ወጣት የቀዶ ሕክምና ከተደረገለት በኋላ በዛሬው ዕለት ህይወቱ ማለፉን ቁስለኞቹ ተወሰዱ የተባሉበት የነቀምቴ ሆስፒታል ምንጮች አረጋግጠዋል። ሟቹን ወጣት ጨምሮ ቁስለኞቹ ከሕክምና በኋላ ከፍተኛ ክትትል ማግኘት ከሚችሉበት የሕክምና መስጫ ክፍል ሳይሆን በሆስፒታሉ የመጠባበቂያ ስፍራ ወይም ኮሪደር ላይ እንዲቆዩ መደረጋቸውን፣ ስለ ጉዳዩ የተጠየቁት ባለሙያዎች እንደመለሱትም ቅድሚያ ለሌሎች ማን እንዲሰጡ የተነገራቸው በመሆኑ ነው ሲሉ እነኚሁ ምንጮች ጨምረው ገልጠዋል። የተቃውሞ ሰልፉንና ደረሱ የተባሉትን ጉዳቶች አስመልክቶ የመንግስት ባለስልጣናትን ምላሽ ለማግኘት የአካባቢውን ፖሊስ አዛዥ መቶ አለቃ አለሚን የአባታቸው ስም አልተገለጠም፣ እንዲሁም የከተማውን ከንቲባ አቶ አብዲሳ ዲሳሳን ለማግኘት በተደጋጋሚ ያደረግነው ሙከራ ወይም ጥረት እስካሁን አልተሳካም። ጥረታችን እንደተሳካ እናቀርባለን። ጥረታችንም እንቀጥላለን። በሌላ ተያያዥ ዜና ከኦሮሚያው እንቅስቃሴዎች ጋር ተዛምዶ በስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግሬስ ምክትል ፕሬዚዳንት አቶ በቀለ ገርባ ቤተሰብ አባላቶቻቸው እንዲጎበኟቸው መፈቀዱን ቤተሰቦቻቸው አስታወቁ።
ቶርባን ከናኑመ ቱዴዴቤ ኛተ ጌሰ ቱሬ ጉያ ሰዲ
የጤና ሁኔታቸውን አስመልክቶ ልጃቸው የገለጹትን አስተያየት ነበር የሰማችሁት። አድማጮች፣ ይህንንም እና ሌሎች የኦሮሚያ አካባቢ የሚደረጉ እንቅስቃሴዎች ተከታትለን መዘገባችን እንቀጥላለን።
ከ10 ዓመታት በፊት የወጣውና ጽንስ ማቋረጥን በከፊል ሕጋዊ ያደረገው የኢትዮጵያ አዋጅ የበርካታ ሴቶችን ሕይወት እያተረፈ ነው ሲል በዘርፉ ላይ የሚሠራ አንድ መንግሥታዊ ያልሆነ ዓለም አቀፍ ድርጅት አስታውቋል። መሠረቱን ዩናይትድ ስቴትስ ያደረገው አይፓስ ኢንተርናሽናል እንደሚለው ሕጉ ከወጣ በኋላ የመጣው ለውጥ በጉልህ የሚታይ ነው። እስክንድር ፍሬው ያጠናቀረው ዘገባ አለ።
ጽንስ ማቋረጥ ወይም በተለመደው አገላለጽ ጽንስ ማስወረድ እንደ ነውር በሚታይባት ኢትዮጵያ ሁሉም በሚስጥርና አደገኛ በሆነ ሁኔታ ጭምር ሲከናወን ቆይቷል። ድርጊቱ የበርካታ ሴቶችን ህይወት መቅጠፉም ከአስር አመታት በፊት ለወጣው ህግ መነሻ እንደሆነ ይታመናል። የሀገሪቱን ፓርላማ ለሁለት በከፈለው የ1997ቱ አጨቃጫቂ ውይይት የጸደቀው ህግ ተግባራዊ የሆነ ያለው ግን እንደ ሌሎች ህጎችና አዋጆች ብዙ ሳይነገርለት ሳይወራለት ነው ማለት ይቻላል። ይሄም ሆኖ ግን ውጤት ያስገኘ መሆኑ መሰረቱን በዩናይትድ ስቴትስ ያደረገው መንግስታዊ ያልሆነ ድርጅት አይፓስ ኢንተርናሽናል እምነት ነው። ሴቶች ጾታዊና የስነ ተዋልዶ መብቶቻቸውን እንዲጠቀሙ የሚያበረታታው ከጽንስ ማቋረጥ ጋር በተያያዘ የሚከሰተውን ሞትና ጉዳት ለመቀነስም የሚሰራው ይሄው ድርጅት ጉልህ ለውጥ መምጣቱን ነው የመሰከረው። ሰሞኑን በኢትዮጵያ ጉብኝት ያደረጉት የድርጅቱ ዋና ስራ አስፈጻሚና ፕሬዝዳንት ጆን ሄዘሪንግተን ትናንት ለጋዜጠኞች በሰጡት መግለጫ ይሄንን አብራርተዋል።
From my visit in Ethiopia, I have witnessed the efforts made in increasing access to comprehensive...
በኢትዮጵያ ካደረኩት ጉብኝት በመነሳት የተቀናጀ የጽንስ ማቋረጥ እንክብካቤ እንዲኖር ስለተደረጉ ጥረቶችና ስለተገኘውም አስደናቂ ውጤት መመስከር ይችላለሁ። የጽንስ ማቋረጥን የተመለከተው ህግ ከመለወጡ በፊት በርካታ ሴቶች ንጽህናው ባልተጠበቀ ጽንስ ማቋረጥ ምክንያት ይሞቱ ነበር። አሁን ህጉ ይፋ ከተደረገ በኋላ ግን ሁኔታው ተቀይሯል። ኢትዮጵያ አደገኛ ከሆነ የጽንስ ማቋረጥ ንጽህናው ወደ ተጠበቀ የጽንስ ማቋረጥ ፊቷን አዙራለች። የበርካታ ሴቶች ህይወትም እንዲተርፍ ተደርጓል።
አይፓስ በተለያዩ የአፍሪካ ሀገራት እንደሚሰራ የገለጹት ዋና ስራ አስፈጻሚው የኢትዮጵያ ተሞክሮ እንደ ስኬት እንደሚወሰድ ጠቁመዋል። የሴቶችን ህይወት ከማዳን አንጻር ባለፉት 10 አመታት የተገኘው ለውጥ ጉልህ መሆኑን ለቪኦኤ ያስረዱት ደግሞ የድርጅቱ የኢትዮጵያ ዳይሬክተር ወይዘሮ ሳባ ኪዳነ ማርያም ናቸው።
ከአሁን በፊት ያጋጠማቸው የነበረውን ህመምና ሞት ዳኑ ነው የምናየው። ያ ነው አንዱ መለኪያችን።
ምን ያህል ዳኑ ለምሳሌ በዛ ከሄደ?
አዎ እንግዲህ በፐርሰንቴጅ ነው የምናስቀምጠውና አሁን ከ2000 አካባቢ ጀምሮ
በፈረንጆች
ማለት ነው በአልተፈለገ እርግዝና የሚሞቱት ሴቶች ከ670 በመቶ ሺ ውልደት 32 በመቶ ነበር በዚህ ምክንያት የሚሞቱት 32 ነው። አሁን ወደ 10 በመቶ ከመቶ ወርዷል።
ይሄም ጽንስ ሲያቋርጡ ነው የሚሞቱት።
አዎ ብዙዎቹ ምክንያቱም ጥሩ አገልግሎት ስለማያገኙ ሌላ ቦታ ሄደው ተጎርጉረው ወይም ብረት ያስገባሉ ወይም መድኃኒት ይጠጣሉ እንዲህ ይያሉ። ከዛ በኋላ ነፍስ ውጪ ነፍስ ግቢ ሲባል ወደ ሆስፒታል ይመጣሉ። አንዳንዶቹ ለማትረፍ 3-4 ወራት ህክምና እንዲያገኙ ይደረጋሉ። አንዳንዶቹ ምድኑም አሉ። አንዳንዶቹ ማህፀናቸው ወጥቶ እንዲድኑ ይደረጋል። ብዙዎቹ ደግሞ ይሞታሉ። እንዲህ ነበርም ይሆነው።
በዚህ እንቅስቃሴ ውስጥ ድርጅታቸው የበኩሉን ድጋፍ እያደረገ መሆኑንም ወይዘሮ ሳባ ይናገራሉ።
መንግስት ባወጣው በህጉን ተከትሎ ባወጣው የጤና ፕሮቶኮል በየጤና ጣቢያውና በየሆስፒታሉ እንዴት እንደሚሰራ እንዲያውቁ የጤና ባለሙያዎችን ማስተማር የትሬኒንግ ፓኬጅ አለን። ለ15 ቀን የጽንስ ማቋረጥ፣ ለ15 ቀን ደግሞ የኮንትራሰፕሽን አገልግሎት እንዴት እንደሚሰጡ ሁለቱንም ማቀናጀት ስላለብን
ኮንትራሰፕሽን ሲሉ የወሊድ መከላከያ
ማለት ነው እናስተምራለን። ከዛ በኋላ ደግሞ እንዴት እንደምንከታተላቸው እንደምናግዛቸው ማለት ነው አገልግሎቱን በሚያቋቁምበት ጊዜ ምን ማድረግ እንዳለባቸው የምንከታተልበት ያው የመንግስቱን ፕሮቶኮል ተከትለን ስርዓቶች አሉን እናግዛቸዋለን። በየጤና ተቋሙ ደግሞ እንዴት አገልግሎት መሰጠት እንዳለበት እናግዛለን። ቴክኒካል እርዳታ እንሰጣለን።
የአይፓስ ኢንተርናሽናል ዋና ስራ አስፈጻሚና ፕሬዝዳንት ጆን ሄዘሪንግተን በኢትዮጵያ ቆይታቸው የተለያዩ የጤና ተቋማትን መጎብኘታቸው ከባለስልጣናት ጋርም መገናኘታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ደግሞ ወደ ኤርትራ እናመራለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው በልዩ ልዩ አገር ውስጥ ጉዳይ ዙሪያ በሚከተላቸው ፖሊሲዎች ላይ ማብራሪያና ገለጻ አደረጉ። የፕሬዝዳንቱ ገለጻና ማብራሪያ ባለፈው 2015 ዓ.ም የተገኙ የልማት እድገቶችና ውጤቶችን እንዲሁም በአሁኑ 2016 ዓ.ም የተያዙ እቅዶችንም እንደሚያጠቃልል ተነግሯል። በኤርትራ ቴሌቪዥንና ድምጽ ሐፋሽ ሬዲዮ በተላለፈው የፕሬዝዳንት ኢሳያስ ገለጻ ላይ የተጠናቀረውን ዘገባ አዲስ አበባ ያቀርበዋል።
ኤርትራ አዲስ ባወጣችው ናቅፋ ላይ ፕሬዝዳንት ኢሳያስ ባደረጉት ገለጣ አዲሱ ኖት ከመውጣቱ አስቀድሞ አስፈላጊው መሰናዶና ዝግጅት መደረጉን አስመልክተው እንዲህ ብለዋል።
ቅርጻዊ ቁጣባው ምትዕራይ ንምምጻ ዓለመ ነዚ ምትዕራይ ዚ
አላማው የምጣኔ ሀብት ይዞታውን ለማስተካከል ተብሎ ሲሆን ይህን አሰራር ለማገዝ ከሚችሉ መሳሪያዎች አንዱ ደግሞ ገንዘብ ነው። ሁሉም የምጣኔ ሀብት ጉዳይ ገንዘብ በመቀየር ይስተካከላል ማለት አይደለም። ያ ግን እንደ መጀመሪያ እርምጃ ሆኖ ሌሎች ብዙ የተዛቡ ጉዳዮችን ለማስተካከል ይቻላል።
የአዲስ ናቅፋ መውጣት ለአገሪቱ ኢኮኖሚ አዲስ ተአምር ይፈጥራል ማለት አለመሆኑን ቀደም ሲል እንደተናገረው አበክረው የተናገሩት ኢሳያስ ዳሩ ግን መንግስት ኢኮኖሚውን ለማሳደግ ተጨማሪ ጥረት ያደርጋል፣ ዋስትናም ይሰጣል ብለዋል። ፕሬዚዳንት ኢሳያስ ስለ ኢትዮጵያ ህዳሴ ግድብም ይህን ብለዋል።
አነ ብአጠቃላይ ቁርዑ ዘይኮነ ብቆንዱ
በአጠቃላይ ግልጽ ያልሆነ መጀመሪያውኑ ለፖለቲካዊ መሳሪያ ተብሎ የተጀመረ ነው። ቢመሰረትም ባይመሰረትም የሚያስከትለው አንድምታ በዋናነት ተጎጂ ወገን የኢትዮጵያ ሕዝብ ስለሆነ ያለቀለት ጉዳይ ነው። ሰዓቱም ደርሷል፣ ማለቁም አይቀርም። ከዓመትና ሁለት ዓመት በኋላ ስራ ይጀምራል፣ ይቆማል፣ ይተከላል። ይህን እንደ እውነታ መቀበል ያለብን ጉዳይ ነው። ነገር ግን እንደ እውነታ ከመቀበል በኋላስ እኔ በበኩሌ ካለ ስብሰባ እየተደረገ ስሜት በተሞላበት ነገ ዛሬ ያልቃል ከማለት በስተቀር ቁም ነገሩን እንደምንገልጸው መረዳት ያለብን ጉዳይ ነው። እኛ በተለይ እኔ በቅርብ የተከታተልኩት ጉዳይ ነው። የኤርትራ ህዝብ በደንብ የሚያውቀው ጉዳይ ነው። ይህ ፕሮጀክት ሲጀመር እንዴት እንደተጀመረ ስለምናውቅ አሁን የሚያነጋግር ያለው ጉዳይ ለህዝብ ግንኙነት ማለትም ለፖለቲካ ፍጆታና ጊዜ ለመግዛት የሚደረግ ነው። የሚከተለውን ችግርና ጉዳት ግን ሰፋ አድርጎ የሚያናግርበት ደረጃ አልደረሰም።
ባለፈው ዓመት የነበረው ድርቅና የአዝመራ አለመሳካት መላውን የአፍሪካ ቀንድ እንደጎዳ ይታወቃል። ከዚህ አኳያ ኤርትራ ውስጥ ስለነበረው የምግብ ሁኔታ ፕሬዚዳንት ኢሳያስ ይህን ተናግረዋል። የፕሬዚዳንት ኢሳያስ ንግግር በቴክኒክ ምክንያት አልተሰማም። ትርጉሙ ግን እንዲህ ይነበባል።
ችግር የለም ስል ማጋነን እንዳይመስል እንጂ ባለፉት ዓመታት ጥሩ ዝናብ ስለነበረ ብቻ ሳይሆን አሰራራችን ይጠቅምናል ብለን ተዘጋጅተን ስንሰራ ነው የከረም ነው። ሌሎች አገሮች ለአምስትና ለአስር ዓመት መጠባበቂያ የሚሆን ይዘው በመቆየት ሰዎች ሲርባቸው ማደል ቢጀምሩም እኛ እንደነሱ አይነት ሁናቴ ላይ ነገሮች ሳይደርሱ ችግር እንደሚመጣ ግምት ውስጥ በማስገባት ችግሮችን ለመወጣት የሚያስችሉን ዝግጅቶች አድርገን ችግሩን ለመወጣት ዝግጁ መሆናችን ስላለብን ይህ አሰራር ጥሩ ልምድ ያካበትንበት ስለሆነም ጭምር እስካሁን የሚያሳስብ ሁናቴ አልታየም።
ፕሬዚዳንቱ በአገር ጉዳዮች በዓለም አቀፍ ዙሪያ የተለያዩ ነጥቦችን አንስተዋል። በመጨረሻም ስለ ውጭ ፖሊሲያቸው ሲናገሩ ከሳውዲ አረቢያ ጋር ስለጀመሩት ጸረ ሽብር ትብብር ማለትም የመን ውስጥ ያሉትን ሽምቅ ተዋጊዎች ለመውጋት ስላለው እቅድም እንዲህ ብለዋል።
ሀገራት ናይ ዞባ መንግስታት ናይ ትዞባ አውራተን ዚያደ ሓላፍነት ክስከማ ዝግበአን
በዚህ አካባቢ የሚገኙ አገሮችም ሆኑ መንግስታት ዋና ኃላፊነት መሸከም የሚገባቸው አካሎች የአካባቢውን መረጋጋት ለማረጋገጥ ግጭት ሲያስከትሉ ወይም ሊያስከትሉ በሚችሉ መንስኤዎች ላይ እርምጃ መውሰድ ነው። እንደዛም ስለሆነ አዋጅ ከተደረገባቸው የጸረ ሽብር ውሎች ውስጥ እስካሁን ምንም ለውጥ ያላየንባቸው አዋጆች የአካባቢው አገሮች የሚያደርጉት ጥረት ስለሚያዋጣ ከሳውዲም ሆነ ሌሎች በዚህ አካባቢ ከሚገኙ ሸሪኮቻችን ጋር ግባችንን ለመምታት በአንድ ላይ ሆነን የምንሰራበት ጉዳይ ነው። ይህ በሳውዲ የወጣው የጸረ ሽብር ትብብር ከታላላቅ ሌሎች መደቦች ውስጥ አንድ ትንሽ መደብ ማለት ነው እንችላለን።
ፕሬዚዳንት ኢሳያስ በኤርትራ ስላለው ከፍተኛ የመኖሪያ ቤት እጥረትም ተናግረዋል። መንግስታቸው ጥረቱን ከሌሎች ሸሪኮች ጋር በማድረግ በአሁኑ ወቅት በከተማም ሆነ በገጠር የሚታየውን የከፋ የቤት እጥረት አንድ ልባት እንደሚሰጠው ተናግረዋል። መንግስት በፖለቲካው ዘርፍም ብዙ ያቀደው እንዳለ የተናገሩት የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በቀጣይነትም በተለይ በክልላዊና ዓለም አቀፋዊ ጉዳዮች ዙሪያ ትኩረት አድርገው ለሕዝቡም ገለጣ እንደሚያደርጉ ተናግረዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው ዝግጅት ነው። አሁን ሰዓቱን ለማስታወስ 3 ሰዓት ከ35 ደቂቃ ነው። ወደ አጫጭር የማጠቃለያ ዜናዎች እናልፋለን። አዳነች ፍሳዬ።
የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ኢራን ወሳኝ ሚናዋን ያሉትን በመካከለኛው ምስራቅ ሰላም ለማውረድ የአሸባሪነት መስፋፋትንና የመሳሪያዎች ሽግግርን ለማቆም እንድትጠቀምበት ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ጥሪውን ያቀረቡት ከኢራኑ ፕሬዚደንት ሐሰን ሩሃኒ ጋር ዛሬ በቫቲካን ለ40 ደቂቃዎች ያህል ዝግ ስብሰባ ባካሄዱበት ወቅት ነው። ከስብሰባው በኋላ የወጣ የቫቲካን መግለጫ ኢራን በመካከለኛው ምስራቅ ፖለቲካዊ መፍትሄ ለመፈለግ በተለይም አሸባሪነትንና የመሳሪያ ሽግግርን ለማቆም ያላት ጠቃሚ ሚና ስላለው ጉዳይ አንስቷል። ርዕሰ ሊቃነ ጳጳሳቱ ከ3 ዓመታት በፊት ገደማ ከተመረጡበት ጊዜ አንስቶ ግጭቶችን ለመፍታት የሚያስችለው ተመራጭ መንገድ መነጋገርና ሽምግልና ነው በሚል ነጥብ ላይ ጫና ሲያደርግ ቆይተዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ የሶሪያው ፕሬዚደንት ባሽር አልአሳድ ከስልጣን እንዲወርዱ አልጠየቀችም፣ የፖለቲካ ጥገኝነት እንደምትሰጣቸውም አልተናገረችም ሲሉ ዛሬ አስታውቀዋል።
ወደ ሁለተኛው አጋማሽ ቅንብሮችን እንሸጋገራለን። ቀዳሚው ከኢንጂነር ጌዲዮን አስፋው ጋር የተደረገው ቃለ ምልልስ ሁለተኛ ክፍል ነው። ቀደም ሲል እንዳቀረብ ነው የህዳሴ ግድብ የውሃ ሙሊት ከግንባታው ሂደትና ምዕራፎች ጋር ይቀጥላል ሲሉ ከግብፅና ሱዳን ጋር በሚደረገው የሶስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ጌዲዮን አስፋው አስታውቀዋል። ኢትዮጵያ በሁለቱ የፈረንሳይ ኩባንያዎች የሚካሄደው ጥናት እስኪጠናቀቅ ድረስ ሙሊቱን ለማዘግየት ተስማምታለች በሚል የተሰራጨው ዘገባም የተሳሳተ መሆኑን አብራርተዋል። ኢንጂነር ጌዲዮን አስፋውን ያነጋገራቸው እስክንድር ፍሬው ነው። ወደ ውይይቱ እንለፍ።
የኢትዮጵያ የግብጽና የሱዳን የውጭ ጉዳይና የውሃ ሚኒስትሮች የካርቱም ስብሰባ የተካሄደው ከአንድ ወር በፊት ነው። የዚህ ስብሰባ አንድምታና ውጤቶች ግን የአንዳንድ ወገኖች መነጋገሪያ ሆነው ቀጥለዋል። በወቅቱ እንደተገለጸው ሚኒስትሮቹ በሁለት ጉዳዮች ላይ ከስምምነት ደርሰዋል። የመጀመሪያው በታላቁ የኢትዮጵያ ህዳሴ ግድብ ላይ የተጽዕኖ ጥናቶች በሚያደርጉት አማካሪ ድርጅቶች ማንነት ላይ መስማማታቸው ነው። ባለፈው መጋቢት ወር የሶስቱ ሀገራት መሪዎች በካርቱም የተፈራረሙትን የመርህ ስምምነት ለማስፈጸም መስማማታቸው ደግሞ እንደ ሁለተኛ ስምምነት ተጠቅሷል። ይሄው ሁለተኛው ስምምነት የአንዳንድ ወገኖች በተለይም የግብጽ የመገናኛ ብዙሃን ትኩረት መሆኑ ታይቷል። 11 ወራት የሚፈጀው የአማካሪ ድርጅቶቹ ጥናት እስኪጠናቀቅ ድረስ ኢትዮጵያ ግድቡን ላለመሙላት መስማማቷንም እነዚሁ የመገናኛ ብዙሃን ጠቁመዋል። ከግብጽና ከሱዳን ጋር በሚካሄደው የሶስትዮሽ ውይይት የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌዶን አስፋው ግን ስምምነቱ የግድቡን ሙሊት እንደማያስቆም ለቪኦኤ አስታውቀዋል።
መርህ ስምምነቱ ተራ ቁጥር 5 እንደሚለው እሱን ነው ብዙ ጊዜ ሚዲያዎች ተሳሳተ ትርጉም የሚሰጡት። በዛ ላይ ሶስቱ ሀገሮች የተፈራረሙት የሚለው አንደኛ የውሃ አሞላሉን ጉዳይ በተመለከተ የአሞላሉን ሁኔታ በጥናቱ የሚወሰን ቢሆንም ፌዝ ጋር ከግንባታው ምዕራፎች ጋር አብሮ ይሄዳል የሚል ስምምነት ነው ያለን። የህዳሴ ግድብ የግንባታው ምዕራፎች እና የሞሊቱ ምዕራፎች በተከታታይ ነው የሚሄዱት ለተወሰኑ አመቶች ማለት ነው። ስለዚህ ግንባታው በተካሄደ ቁጥር ሙሊቱም ቀስ በቀስ ከግንባታው ጋር ይሄዳል። ይህንን በመዝለል ነው ከጥናቱ ጋር ብቻ አያይዘው ትርጓሜ የሚሰጡት እንጂ ይሄ ስምምነት ውስጥ በግልጽ የተቀመጠ ነው።
በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ በግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ እና በሱዳኑ ኦማር ሐሰን አልበሺር መካከል ባለፈው መጋቢት የተፈረመው ስምምነት አጠቃላይ የመርህ ስምምነት መሆኑን ኢንጂነር ጌዶን አስታውሰዋል። አንዳንድ ወገኖች ደግሞ አጠቃላይ ስምምነቶችን በራሳቸው መንገድ ሊተረጉሙ እንደሚችሉ አስረድተዋል።
የአጠቃላይ ስምምነቶች ሁልጊዜ አጠቃላይ ስምምነቶች ወደ ተግባር በሚካሄድበት ጊዜ አሁን እንደተባለው የተለያዩ አካላት ፈራሚዎች አካላት እንደሚመቻቸው የሚተረጉሙበት ሁኔታ ይፈጠራል። ምክንያቱም እነኛ አጠቃላይ ስምምነቶች በጣም ወርደው ዝርዝር ሆነው ሊቀመጡ አይችሉም። መርህ ናቸው። በመርህ ደረጃ ነው። መርህን ደግሞ ወደ ተግባራዊ ለማውረድ በሚሞከርበት ጊዜ የተወሰነ የትርጉም ልዩነት ሊኖር ይችላል። እንግዲህ የቴክኒክ ሰዎች ዋና ኃላፊነታቸው ይህን የትርጉም ልዩነት በማጥበብ ወደ መርሁ አቅጣጫ የመውሰድ ነው። ለዚህ ነው የቴክኒክ ሰዎች ሲገናኙ ስብሰባችን አሁን ወደ 10ኛ መድረሱ ነው፣ 10ኛ ስብሰባ ነው የሚከተለው። በቀላሉ ስምምነት ላይ አይደረስም። እንዳው እዚህ ላይ ለማስተዋወስ እንፈልገው የወሰን አለፍ ወንዞች ጉዳይ ያንድ መንግስት ወይም ያንድ ትውልድ ጉዳይ አይደለም። እንደሚታወቀው አሁን ግብጾችና ሱዳኖች በ59 በ29 የፈረሙትን ለ60ና ለ80 አመት እሱን እየተከሱ ነው መብታችን እያሉ የሚከራከሩት። ስለዚህ ዛሬ የምንፈርመው ወለታ በቴክኒክን ደረጃ ሆነ በፖለቲካ ደረጃ የምንፈርመው ኢትዮጵያን ግዴታ ውስጥ የሚከትና ቀጣይ ትውልዶችንም ግዴታ ውስጥ እንዳይከት ጥንቃቄ ማድረግ ያስፈልጋል። ለዚህ ነው ውይይታችን ረጅም ጊዜ ነው የሚፈጀው።
የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሲጠናቀቅ 74 ቢሊዮን ኪዩቢክ ሊትር ወይም የጣና ሐይቅን 2 እጥፍ የሚሆን ውሃ እንደሚይዝ ይጠበቃል። ኃይል ማመንጨት ለመጀመር ግን ግድቡ በዚህ ደረጃ እስኪሞላ አይጠበቅም። የቴክኒክ ኮሚቴው ሰብሳቢ እንዳብራሩትም 2 ሞተሮች ግድቡ ሳይሞላ በፊትም 750 ሜጋዋት ኃይል ማመንጨት ይጀምራሉ። በግድቡ እንደሚኖረው የውሃ ከፍታ መጠን ከ216 ሜጋዋት ተነስተው 750 ሜጋዋት ሊደርሱ እንደሚችሉ ነው ያመለከቱት። እናም የአማካሪ ድርጅቶቹ ጥናት ባይጠናቀቅም ይህ የውሃ ሙሊት እንደማይቋረጥ ነው የተከሰቱት።
አዎ፣ የሚያጠራቅመው ውሃ በሁለቱም ሀገሮች የሚያቆት ጉዳይ ነው። ከ3.5 እስከ 4 ቢሊዮን ሜትር ኩብ ውሃ ነው እነኚህን ለማንቀሳቀስ የሚያስፈልገው። በጣም ከአባይ አማካይ ፍሰት 10% የማይሞላው ነው። ስለዚህ የነኚህ ስራ መጀመር የሁለቱ ተርባይኖች ስራ መጀመር በታችኛው ላይ ምንም የሚያስከትለው ለውጥም የለ፣ በፍሰቱም ላይ እንትን የለም። በሁለቱ ተርባይኖች ወጥቶ የሚፈስ ነው። ያም ቢሆን በግድብ ውስጥ የሚጠራቀመው ውሃ እንዳልኩት ከአባይ አማካይ አመታዊ ፍሰት 10% የማይሞላ ከአራት ቢሊዮን በታች ሜትር ኩብ ነው። ለዚህ ነው ብዙም እንደ ትልቅ ነገር የማይታየው። ለዚህ ነው
ስለዚህ ማምረት መጀመራቸው የማይቀር ነው ጥናቱ ባይጠናቀቅ።
ይሄ ምንም በፍሰቱም ላይ ልዩነት አያመጣም። በእቅዱ መሰረት በእንግሊዘኛው ኤርሊ ጀነሬሽን የሚሉት ወይም ቀደም ብሎ ኃይል የማመንጨቱ ሁኔታ ፕሮጀክቱ ባለው እቅድ መሰረት የሚሄድ ነው። ጥናቱን የሚጠብቅም አይደለም።
በሁለቱ የፈረንሳይ ስራ ተቋራጮች የሚካሄደው ጥናት የግድቡን ግንባታ ለአንድ ሴኮንድ እንኳን እንደማያስቆም የኢትዮጵያ ባለስልጣናት ተናግረዋል። የግድቡ ግንባታ እስካሁን 50% መጠናቀቁን ይፋ አድርገዋል። ከግብጽና ከሱዳን ጋር በሚካሄደው የሶስትዮሽ ውይይት የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ ከሆኑት ኢንጂነር ጌዲዮን አስፋው ጋር ያደረኩትን ውይይት ቀጣይ ክፍል በሁለተኛው የስርጭት አጋማሽ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ ሐኪሙን ይጠይቁ እናመራለን። የአድማጮችን ጤና ነክ ጥያቄዎች የሚያስተናግደው ሳምንታዊ ቅንብር ሐኪሙን ይጠይቁ ተከታታይ ቅንብር በሰውነት ውስጥ የደም መጓጎል የሚያስከትልባቸውን ሁኔታዎችና የሕክምና አማራጮች ይመለከታል። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን በዚሁ በዩናይትድ ስቴትስ የዊስኮንሰን ማዲሰን ዩኒቨርሲቲ የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያው ዶክተር ግርማ ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያነጋገራቸው።
ሄሎ ቪዎች እንደምናላችሁ፣ የዘውትር አድማጫችሁ ነኝ። ሐኪሙን ይጠይቁ ፕሮግራማችሁ ላይ ጥያቄ ለመጠየቅ የምደውለው ባለፈው ዶክተር ግርማ የደም ስር ቀዶ ጥገና የነበሩትን አቅርባችኋቸው ስለነበር እባካችሁ አሁንም ደግሞ ቫሪኮስ ወይንም ደግሞ እግር ላይ ጥቁር ደም ስር ከምን ይመጣል? ከዘር ወደ ዘር ይተላለፋል ወይ? መዳንስ ይቻላል ወይ ብላችሁ እባካችሁ ብታማክሩልኝ አመሰግናለሁ።
Thank you.
ዶክተር ግርማ ቀደም ብለው የሰማቸው ስማቸውን ያልገለጹት አድማጫችን ከዚህ ከዋሽንግተን ዲሲ ያነሷቸውን ጥያቄዎች በቅደም ተከተል እንመለከታለን። ለመሆኑ የእግር ደም ስሮች ማበጥ በምን ወይም እንዴት ይከሰታል?
ጥሩ ነው። የቫሪኮስ ቬይን ማለት እንግዲህ ደምን ወደ ልብ የሚመልሱት ደም ስሮች ቬይን ይባላሉ። የነዛ ደም ስሮች መስፋት ነው እና በአንድ ቦታ ላይ ሳይዛቸው ይጨምርና ተለቅሉና ይለጠጡና ይታያሉ። እንግዲህ ደም ስሮች በተለይ ቬይኖች ከእግር ወደ ልብ ነው ደም መውሰድ ያለባቸው እና አንድ ሰው በሚቆምበት ጊዜ እንግዲህ እንደምታስቡት ግራቪቲ ያው ደሙን ወደ ታች ስለሚስብ እነዚህን ደም ስሮች ሊለጥጣቸው ይችላል።
ለረጅም ጊዜ መቆም በስራ ምክንያት በተለያየ
ለረጅም ጊዜ መቆም በስራ ምክንያት በአብዛኛው የእንደዚህ አይነት የቫሪኮስ ቬይን መንስኤው ምን እንደሆነ አይታወቅም። ግን የምናውቀው እንድናቸው አንደኛ ሴቶች ላይ ከወንዶች የበለጠ ይታያል። ይሄም ቁጥሩ ሲታይ ሁለት ሴት ላይ ሲል አንድ ወንድ ላይ ይታያል አይነት ነው ሬሾ። ከዛ በተረፈ ደግሞ እንግዲህ ይህንንም አስመልክቶ ምናልባት ሆርሞኖች ሚና ይጫወቱ የሆነ የሚለውም ጥያቄ አለ። ሶስተኛው ነገር ደግሞ በዘር ውስጥ ብዙ ሰዎች በቫሪኮስ ቬይን የመታመም ሁኔታ ይታይባቸዋል። ስለዚህ ጄኔቲክም ሁኔታ እንግዲህ
በዘር የመተላለፍ ሁኔታ
አለው ማለት ነው። ሌላው ሶስተኛ ነው አራተኛው ምክንያት ደግሞ አልፎ አልፎ እነዚህ ቬይኖች ውስጥ የደሙን ግፊት ሊጨምር የሚችሉ ሁኔታዎች ነገሮችን ያባብሳሉ። ለምሳሌ በእርግዝና ወቅት እንግዲህ ያው ማህፀን ስለሚያድግና ስለ ትልቅ ሲሆን በሚሆንበት ጊዜ ቬይኖቹን ስለሚጫናቸው ያ ጭነት ምን ይፈጥራል? ቬይኖቹ ደምን ወደ ልብ እንደፈለጉት በቀላሉ ለማንሸራሸር ሳይችሉ ይቀሩና ግፊቱ የደሙ ግፊት ስለሚጨምር ያ ደም ስሮቹን ትንሽ እንዲለጠጡ የሚያደርጋቸዋል ማለት ነው። ስለዚህ ለመመለስ ያህል ባጭሩ በአብዛኛው ምክንያቱ አይታወቅም፣ ግን የዘር ጉዳይ አለበት። ከዛ በተረፈ ብዙ ጊዜ እንደዚህ ሴቶች ይያዙበታል። ከዛ ሌላ ደግሞ ብዙ ጊዜ ለረጅም ሰዓት የሚቆሙ ሰዎች በዚህ ነገር
ይጋለጣሉ።
አዎ።
አድማጫችንም ሌሎችም ጠያቂዎቻችን ይሄ ሁኔታ በሕክምና ይረዳል የሚል ጥያቄ አንስተዋል። የተለያዩ ሕክምና አማራጮችም ሊኖሩ ስለሚችሉ ለዚህ ህመም የተጋለጡ ሰዎች በየደረጃው ምን አይነት የሕክምና አማራጮችን ሊወስዱ ይችላሉ? በእርግጥስ ሙሉ በሙሉ መዳን ይቻላል?
የተለያዩ የሕክምና አማራጮች አሉ። አንደኛው ዋናው መሰረታዊ ሁሉ ሰው ማድረግ ያለበት በእንግሊዝኛው ኮምፕሬሽን ስታኪንግስ የሚባለው ማለት እነዚህ የሚለጠጡና ጥብቅ አድርገው የሚይዙ ካልሲዎች አሉ። በነዛ መረዳት ይቻላል። እነዚህ ካልሲዎች ደግሞ በተለያየ የግፊት መጠን ነው የሚመጡት። ከጉልበት በታች ሊሆኑ ይችላሉ፣ ከጉልበት በላይ ሊደርሱ ይችላሉ። እና ይህ እንግዲህ አሜሪካን ሀገር ለእያንዳንዱ ግለሰብ እንደ እግሩ መጠን ሳይዝ ተለክቶ ነው የሚሰጠው። ስለዚህ እንግዲህ ይሄ አጥብቆ የሚይዝ የካልሲ አይነት እንግዲህ የመጀመሪያው ደረጃ የህክምና መፍትሄ ነው። በዚህ በሱ መልኩ ብዙ ሰው ሊረዳ ይችላል። እና ይሄን ሲደረግ ምንድን ነው የሚረዳቸው? ያለውን ግፊት እንዲቀንስና ደው ከሰዓት በኋላ ብዙ ሰዓት ከቆሙ በኋላ እግር እብጠትን መከላከል ይችላል። የሚመጣውን የህመም ስሜት ለመቀነስ ይችላል ማለት ነው። ከዚህ ሌላ ሁለተኛው መንገድ ደግሞ ያው ቀዶ ህክምና የሚደረግ ህክምና አለ። ይሄ ህክምና በአሁኑ ወቅት በሁለት የተለያዩ መሳሪያዎች ነው የምናስወግደው ነውን። አንደኛው በሌዘር የተመረኮዘ ነው። ምንድን ነው የምናደርገው? ዋናውን ትልቁን የተለጠጠውን ቬይን ወይንም የደም ስር በሌዘር እንዲዘጋ እናደርገዋለን። እና ሲዘጋ በዛ ቬይን የሚመጣው ደም ሌላ መንገድ ፈልጎ እንዲሄድ ይደረግና የመለጠጥና የማሳበጥ ስሜቱን ይቀንሳል ማለት ነው። ሁለተኛው መንገድ ደግሞ በእንግሊዝኛው ራዲዮ ፍሪኩዌንሲ ይባላል። እሱም ቢሆን ምንድን ነው እንደዚሁ ደም ስር ውስጥ የሚገባ ካቴተር ነገር ሆኖ ከፍተኛ ቴምፕሬቸር ሙቀት ይፈጥርና ያ ሙቀት ቬይኑ እንዲዘጋ ያደርገዋል። እና በእነዚህ ሁለቱ የቀዶ ሕክምና መንገዶች ብዙ ሰው ይረዳል። እንደዚህ አይነቱ ቀዶ ሕክምና ደግሞ ሆስፒታል የሚያስተኛ አይደለም። ወደ ቤት ወዲያውኑ በሁለት ሶስት ሰዓት ውስጥ ወደ ቤተሰቡ
መመለስ ይችላሉ።
ሶስተኛው መንገድ ደግሞ አንዳንድ መድኃኒቶች አሉ፣ ቬይኖች ውስጥ ቀጥታ የምንወጋቸው። እነዚህ መድኃኒቶች በእንግሊዝኛው ስክለሮቴራፒ ይባላሉ። እነዚህ መድኃኒቶች ምንድን ነው? የደም ስሩ ራሱ እንዲቆጣ ያደርጉና ከዛ ደም ስሩ በዛ ቁጣ ምክንያት ራሱን ሊዘጋ ይችላል እና እንግዲህ እንደሱ አይነቱ ደግሞ ህክምና ብዙ ጊዜ ለትላልቅ ቬኖች አይሆንም፣ ግን እነዚህ በትናንሹ ለሚታዩ ተቆር ላሉ እነዚህ ስፓይደር ቬን ለሚባሉ በጣም ትናንሽ ለሆኑ የደም ስሮች ጥሩ አማራጭ ነው እሱ ደግሞ። እና እሱም ቢሆን በቢሮ ነው የሚደረገው፣ ሆስፒታል የሚያስገባ ነገር አለ።
ዶክተር ግርማ፣ በእነኚህ ህክምናዎች ሙሉ በሙሉ መዳን ይቻላል ወይስ በየደረጃው የተለያዩ ውጤቶች ይጠበቃሉ?
በየደረጃው የተለያዩ ውጤቶች ይጠበቃሉ። ግን በአብዛኛው በጨረርም ሆነ በቀዶ ጥገና ከታከሙት በኋላ ብዙዎቹ ሰዎች ወደፊት ደግሞ ሌሎች ቬኖች እንደገና ቫሪኮስ ሊሆኑባቸው ስለሚችሉ ይሄን የሚለጠጠውን ካልሲ በተቻላቸው መጠን እንዲያደርጉ ይመከራሉ። ግን በአብዛኛው ይሄ የሰርጀሪ ወይንም የጨረር ህክምና ከተደረገ በኋላ እነዚህ በትላልቁ የሚታዩት ቬኖች ስለሚጠፉ ኮዝሜቲክ ወይንም በሚታይበት ጊዜ ያው ጥሩ ጥሩ ሊሆን ይችላል፣ ለረጅም ጊዜ ሊጠፋ ይችላል። ግን ከ10-15-20 ዓመት በኋላ አንዳንድ ቬኖች እንደገና መምጣታቸው አይቀርም። ስለዚህ ሙሉ በሙሉ በሽታ ይጠፋል ማለት አይቻልም።
ዝግጅታችን ይቀጥላል። ከመጨረሻው ቅንብር ላይ ነን። በኢትዮጵያ በአሁኑ ዓመት የተከሰተው ድርቅ ከ1977ቱ የሚወዳደር እንደሆነ የተባበሩት መንግስታት ድርጅት አስታውቋል። ሆኖም ያደረሰው ጉዳትና የምጣኔ ሀብት ተጽዕኖ አነስተኛ እንደሆነ የድርጅቱ ባለሥልጣን ገልጸዋል። ያለፈው የአውሮፓውያን ዘመን 2015 የዓለም የምጣኔ ሀብት እድገት ከተጠበቀው በታች እንደነበረ ዛሬ አዲስ አበባ ይፋ የሆነው ጥናት ጠቁሟል። የቀጣዩ አንድ ዓመት የምጣኔ ሀብት እድገት ግን የተሻለ እንደሚሆን ተተንብዮአል። በዚህም መሠረት የአፍሪካ አህጉር በአማካይ በ4.4% ያድጋል ተብሎ ይጠበቃል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል።
በተባበሩት መንግስታት ድርጅት በየስድስት ወሩ የሚወጣው የዓለም ምጣኔ ሀብታዊ ሁኔታና አቅጣጫዎቹ ዘገባ ዛሬ አዲስ አበባ በሚገኘው በመንግስታቱ ድርጅት የስብሰባ ማዕከል ይፋ ሲደረግ በ2015 ዓለም አቀፉ ምጣኔ ሀብት እንቅፋት እንዳጋጠመው ነው የሚናገረው። ዘገባው ገና ሲጀምር ባለፈው ዓመት አጋማሽ ላይ የዓለም አቀፉ አጠቃላይ ምርት በ2.8% እንደሚያድግ ተተንብዮ የነበረ ቢሆንም መጨረሻ ላይ የተገኘ ውጤት ግን 2.4% ብቻ ሆኗል ይላል። የዘገባውን ይዘት በአዲስ አበባ ለጋዜጠኞች ያብራሩት በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚክ ፖሊሲ ዲሬክተር አደም ኤል ሂራይካ በአሁኑ ጊዜ በኢትዮጵያ የተከሰተው ድርቅ በሀገሪቱ ምጣኔ ሀብታዊ እድገት ላይ ያሳደረው ተጽዕኖ ምን ሊሆን እንደሚችል የተጠየቁት ኤል ሂራይካ ያሳደረው ተጽዕኖ የማያጠራጥር እንደሆነ ገልጸዋል። በኢትዮጵያም ሆነ በሌሎች አንዳንድ የምስራቅ አፍሪካ ሀገሮች በተከሰተው ድርቅ ምክንያት ወደ ድህነት አዘቅት የሚወርዱ የዕለት ደራሽ እርዳታ የሚፈልጉ ሰዎች ቁጥር በየጊዜው እያደገ መሄዱ ይታያል። ግን አንድ ነገር ማስታወስ አለብን ይላሉ አደም ኤል ሂራይካ።
This serious drought is very serious drought. It's comparable to the 1985 drought. But still, the impact is much less than what we saw.
ድርቁ እጅግ ከባድ ነው። ከ77ቱ ድርቅ ጋር የሚወዳደር ነው። ይሁንና ያደረሰው ተጽዕኖ የዚያን ጊዜ ከነበረውና ከታየው በጣም ያነሰ ነው። ምክንያቱም ብዙ መንግስታት የኢትዮጵያ መንግስትን ጨምሮ ግብርናንና በገጠር ያለውን ምጣኔ ሀብታዊ ትስስር ለማስፋፋት አይበገሬነቱን ለማጠናከር የሚያስችሉ ዘዴዎች ዘርግተዋል። ይህ በቂ ባይሆንም በእጅጉ ረድቷል። ስለሆነም ሀገሮች የገጠሩንና የከተማውን ምጣኔ ሀብት በማዋሃድ የገጠር ማኅበረሰቦችንም የምጣኔ ሀብታቸውን መሠረት ወይም ስብጥር እንዲያሰፉ በማድረግ መዋለ ንዋይ ማፍሰስ ይኖርባቸዋል። የአደጋ ተጋላጭነቱ አነስተኛ የሆነ ጠንካራ ምጣኔ ሀብት መገንባት ግድ ነው፣ ምክንያቱም ድርቅ ተመልሶ መጎብኘቱ የማይቀር ስለሆነ።
ዘገባው ጨምሮ እንዳለው ለአያሌ አፍሪካ ሀገሮች ምጣኔ ሀብት ያልተጠበቁ የአየር ሁኔታ ለውጦችና የሚታዩት የሰላምና ደህንነት ሁኔታዎች ተጨማሪ አደጋዎች ናቸው። የገንዘብ ቀውስ ዓለምን ከናጣት ከ7 ዓመታት በኋላም የዓለም ፖሊሲ አውጪዎች የመዋለ ንዋይ ፍሰትን ለማበረታታትና የዓለምን ምጣኔ ሀብታዊ እድገት ለማነቃቃት ዛሬም ትላልቅ ፈተናዎች ከፊታቸው እንደተደቀነም ዘገባው ይዘረዝራል።
We face a number of important headwinds that could impede global growth.
በ2015ና በ16 ዓመተ ምህረት ዓለም አቀፋዊ የምጣኔ እድገትን ሊያደናቅፉ የሚችሉ ትላልቅ እንቅፋቶች ከፊታችን ተጋርጠዋል። በዚህ ወቅት የዓለም ምጣኔ ሀብት የተጋፈጠው ሁኔታ ከየትኛውም ጊዜ ይልቅ መዋቅራዊ ይመስላል። እርግጥ ነው ጊዜያዊ የሆኑ ፈተናዎችም አሉ። መዋቅራዊ ችግሮች እንዳሉ ሁሉ እርስ በርሳቸው የተያያዙና እርስ በርስ የሚመጋገቡ ፈተናዎች ተበራክተዋል። እነዚህ ፈተናዎች መደራረባቸውና ቀጣይ መሆናቸው የአጠቃላይ ምጣኔ ሀብት አለመረጋጋትና አመኔታ ማጣትን ይጨምራሉ።
ኤል ሂራይካ ጨምረውም ያለፈው ዓለም አቀፋዊ የገንዘብ ቀውስ ለዓለም ትቶት የሄደው ውርስ ትንፋሽ የማይሰጥ ተጠራጣሪነትን ወይንም እርግጠኛ አለመሆንን ነው ብለዋል። የዓለም ምጣኔ ሀብታዊ ይዘትና አቅጣጫ ለመገመትም እጅግ አስቸጋሪ ሁኔታ መፈጠሩን አስገንዝበዋል። ይህም በእድገት፣ በገንዘብ መለዋወጫ ምጣኔዎች፣ በመዋለ ንዋይ ፍሰትና በገንዘብ ግሽበት ላይ ከፍተኛ አለመረጋጋትን ያስከትላል። ለእነዚህና ለሌሎች አያሌ ችግሮች መፍትሄ ነው ያሉትንም አደም ኤል ሂራይካ አመልክተዋል።
ኢን አወር ቪው ዲስ ሪፖርት ዘ ሆል ወርልድ ሃዝ ቱ ከም ቱጌዘር ዊዝ አንድ ኮንሰርትድ ኤፎርትስ።
በእኛ አስተያየትና ከዘገባው እንደተረዳ ነው መላው ዓለም ፈተናዎቹን ለማለፍ የተቀናጁ የምጣኔ ሀብት ፖሊሲዎችን በማፍለቅና በመተግበር አብሮ መስራት ይጠበቅበታል። ከነዚህም ቀዳሚው የምጣኔ ሀብት ፖሊሲዎችን ቀይደው የሚይዙ የገንዘብ ፖሊሲዎች ሊመናመኑ ይገባቸዋል። ሁሉን አቀፍና አበረታች የገንዘብ ፖሊሲ ወሳኝ ነው። ለእድገትና ሀብት ፍሰት ምቹ ፖሊሲዎች ያሻሉ።
በተለይ የአፍሪካን ምጣኔ ሀብታዊ እድገትን በተመለከተ የመንግስታቱ ድርጅት ዘገባ በዝርዝር አቅርቧል። የአፍሪካ ሀገሮችን ምስራቅ፣ ምዕራብ፣ ማዕከላዊ፣ ሰሜንና ደቡብ ብሎ በመከለል የምጣኔ ሀብታዊ እንቅስቃሴያቸውን ገጽታ ዳሷል። በአማካይ ግን አፍሪካ በ2015 አስመዝግባው ከነበረው የ3.8 በመቶ እድገት በዚህ ዓመት ማለትም በ2016 በ4.4 በመቶ እንደምታድግ ዘገባው ይናገራል። ከአህጉሪቱ አምስት ክፍሎች ደግሞ በተሻለ ሁኔታ ያድጋል ተብሎ የሚጠበቀው የምስራቁ ክፍል ነው። ይህ ክፍለ አህጉር በ2015 የነበረው አማካይ እድገት 6.2 በመቶ የነበረ ሲሆን በተያዘው ዓመት 6.8 በመቶ እንደሚያድግ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች ዝግጅቶቻችንን ወደ ማጠናቀቁ ላይ ነን። አሁን አጫጭር የማጠቃለያ ዜናዎችን አዳነች ፍሳዬ ታሰማናለች።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ባለፈው ቅዳሜ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ጋር በአካባቢያውና በኢትዮጵያ ጉዳዮች ላይ ተወያይተዋል። የሲቪል ማህበረሰብ ተጠሪዎችንም አነጋግረዋል። ከፍተኛው የማዕከላዊ አፍሪቃ ሪፑብሊክ ፍርድ ቤት ባለፈው ወር የተካሄደውን የምክር ቤት ምርጫ ሰርዟል። ሁለት የቀድሞ ጠቅላይ ሚኒስትሮቹ ግን ለፕሬዝዳንትነት የማጣሪያ ምርጫ እንደሚወዳደሩ አረጋግጧል። የሀገሪቱ ህገ መንግስታዊ ፍርድ ቤት እንደ አውሮፓ አቆጣጠር ባለፈው ታህሳስ 30 ቀን የተካሄደው የመጀመሪያ ዙር የምክር ቤት ምርጫ ብዙ ጉድለቶች እንደነበሩበት ገልጿል። አንዳንድ ተወዳዳሪዎች በጉዳዩ የተሳተፉ ይመስላል ሲል አክሎበታል። በቡሩንዳውያን መካከል የሚካሄደውን ንግግር ለማስተባበር ከደቡብ አፍሪቃ የሚቀርብ ማንኛውም አይነት ሀሳብ በበጎ መንፈስ እንደሚቀበል የቡሩንዲ መንግስት ገልጿል። ከደቡብ አፍሪካ የቀረበ ኦፊሴላዊ ሀሳብ ባይኖርም ሀሳቡ ከቀረበ የሀገሪቱ መንግስት እንደሚቀበለው የውጭ ጉዳይ ሚኒስትር ኤላይን ኒያምትዌ ተናግረዋል።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬ ነን። ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። Don't want down my loop.
The voice of a man.